ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር በሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ ክቡራን አድማጮቻችን፣ እንደምን አመሻችሁ። እግዚአብሔር የተመሰገነ ይሁን። ዛሬው ምሽት ክፍለ ጊዜ እንግዲህ ያው የተለመደውን የሮሜን መጽሐፍ ጥናታችንን ከምዕራፍ 1 እንጀምራለን ማለት ነው። ትላንትናው ምሽት ክፍለ ጊዜ እግዚአብሔር ረድቶን መግቢያውን ተመልክተናል። ዛሬ ደግሞ እስከ መጨረሻው ከኛ ጋር ሆናችሁ ትምህርቱን እንደምትካፈሉ ተስፋ በማድረግ ይህንን ዝማሬ አስቀድመን እንጋብዛችኋለን።
እውነተኛው አምላክ እግዚአብሔር ብቻ የሌለው አቻ ያለ የነበረ ከጥንቱ ዘላለም የሚኖር እግዚአብሔር አለ 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 ሃሌሉያ አለ 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 ሃሌሉያ የለውም እኩያ እውነተኛው አምላክ እግዚአብሔር ብቻ ለለዋቻም ያለ የነበረ ከጥንቱ ዘላለም የሚኖር እግዚአብሔር አለ 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 ሃሌሉያ አለ 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 ሃሌሉያ የለውም እኩያ በሳምልኩት በዝማሬ ከትላንቱ ይልቅ አሁን ዛሬ እርሱ አምላካችን ነውና ለስሙ ምስጋና እውነተኛ አምላክ እግዚአብሔር ብቻ የሌለው አቻ ያለ የነበረ ከጥንቱ ዘላለም የሚኖር እግዚአብሔር አለ 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 ሃሌሉያ አለ 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 ሃሌሉያ የለውም እኩያ የአሕዛብ አማልክት በድን ናቸው፣ ነገር ግን አይሰሙም ጆሮ አላቸው። ከፍ ካለው በላይ ከፍ ያለው ልዑል እግዚአብሔር ነው። እውነተኛው አምላክ እግዚአብሔር ብቻ የሌለው አቻ ያለ የነበረ ከጥንቱ ዘላለም የሚኖር እግዚአብሔር አለ 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 ሃሌሉያ አለ 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 ሃሌሉያ የለውም እኩያ።
ሸዋዬ በዚህ ዝማሬ ስላገለግለን እግዚአብሔር አብዝቶ ይባርከው ያገልግለው ምንላለን። እግዚአብሔር ይመስገን። እግዚአብሔር አቻና እኩያ የለውም። እንጸልይ። እግዚአብሔር ሆይ አንተ ለዘላለም ንጉሥ ነህ፣ አንተ ለዘላለም አምላክ ነህ። ጌታ ሆይ የሚወዳደርህ በምርጫ ካርድ ከስልጣን አንተን ደግሞ የሚያወርድ አንተንም ከስልጣን የሚያነሳ ማንም የለም። አንተ ጌታዬ ሆይ ወንበሩን ለብቻ ይዘሃል፣ ስልጣኑንም ደግሞ እግዚአብሔር አባቴና አምላኬ ሆይ በአገልግሎት የተነሳ ደክመሃል፣ አበላሽተሃል፣ በቅንነት አልሰራህም፣ ሕዝብህን አላገለገልክም ተብለ እግዚአብሔር ሆይ አንተ የምትወገድ፣ አንተ የምትወገዝ፣ አንተ የምትወቀስ አምላክ አይደለህም። እግዚአብሔር አባታችንና አምላካችን ሆይ በሕይወታችን ላይ ሥልጣን ስላለህና ሁሉንም ነገር በሥርዓቱ ስለምትመራ እጅግ እንወድሃለን፣ እናመሰግንሃለን። እነሆ በሕይወት ዘመናችን ሁሉ እንዳንተ ያለ ታላቅ መሪ፣ እንዳንተ ያለ ታላቅ ንጉሥ አላየንም። አንተ እግዚአብሔር አባታችን ሆይ ወደ አንተ ከተጠጋን እናንተን ካመን ጀምሮ እኛነታችንን በቅንነት የምትመራ በቸርነትህም መንገድ እግዚአብሔር ሆይ የምታኖረን አንተ ብቻ ነህ። ፊትህ የማይቀያየር ቸርነትህ የማይጎድል እግዚአብሔር አባታችንና አምላካችን ሆይ እንዳንተ ያለ አምላክ ማንም የለምና ክብር ተመስገን። እዚህም ምሽት ደግሞ እግዚአብሔር ሆይ ወደ ልባችን እንድትመጣ ቃልህንም ደግሞ እግዚአብሔር ሆይ እንድታስተምረን እንጋብዛለን። እግዚአብሔር አባታችንና አምላካችን ሆይ ወገኖቼ በዚህች ሰዓት በተለያየ አይነት ሁኔታ ውስጥ ነው አንተን ሊያዳምጡ ቀርበዋል። ቃልህን ደግሞ እግዚአብሔር ሆይ እንድትፈታላቸው ቃልህንም ደግሞ ጌታዬ ሆይ እንድትናገራቸው የቃልህንም ምስጢር ገላልጠህ ደግሞ ጌታዬ ሆይ ለልጆች ታስረዳቸው ለምንሃለሁ። አቤቱ አምላኬ ሆይ ያንተን ታላቅነት ያንተን በጎነት እንዲሁ እግዚአብሔር ሆይ በቃልህ ውስጥ ማንነትህን ጌታዬ ሆይ ገልጠ ለወገኖቼም ለኔም ደግሞ እንድታሳይ እንለምንሃለን። የሚኖረንን ጊዜ ሁሉ ባርክልን። ድካማችንን መተላለፋችንን ሁሉ ይቅር በል። በመድኃኒታችንና በጌታችን በኢየሱስ ክርስቶስም ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን እንደምታስታውሱት ሐዋርያው ጳውሎስ መልእክቶች ውስጥ ወደ ሮሜ የተጻፈውን መልእክት መግቢያ ስንመለከት እንደነበረ ታስታውሳላችሁ። በዛሬው ምሽት ክፍለ ጊዜ ደግሞ እግዚአብሔር ረድቶን አብረን የምንመለከተው የምዕራፍ አንድን ሐሳብ ይሆናል ወይም ደግሞ ትምህርት ይሆናል። እግዚአብሔር የሚኖረንን ጊዜ ይባርክልን ይላል። ቀጥታ አሁን ወደ ትምህርታችን እንገባለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ አንድን አውጡ። ሐዋርያው የጳውሎስ መልእክት ወደ ሮሜ ሰዎች የሚለውን ምዕራፍ አንድን አውጡ። ወዳጆች የዚህ የሮሜ ምዕራፍ አንድ አብይ ሐሳቡ ጳውሎስ ለአንዳንድ ወገኖች የሚያቀርበው የግል ሰላምታ፣ የጳውሎስ ዓላማ። ቶሎ ቶሎ ጻፍ ጻፍ አድርጉ። እንደገና ልድገምላችሁ። ጳውሎስ ለአንዳንድ ወገኖች የሚያቀርበው የግል ሰላምታ፣ የጳውሎስ ዓላማ። ጳውሎስ ለራሱ የሚናገራቸው ሶስት ነገሮች አሉ። እነርሱም እግዚአብሔር በተፈጥሮ አማካይነት ራሱን መግለጡ፣ እግዚአብሔር በተፈጥሮ አማካይነት ራሱን መግለጡ፣ የሰው ልጅ ተፈጥሮን ማምለኩና ተፈጥሮን ለተሳሳተ ዓላማ ማዋሉ የሚሉትን አበይት ጉዳዮች በውስጡ ያካትታል። ይህ የመክፈቻ ምዕራፍ በውስጡ ብዙ ነገሮችን አካቷል። ለምሳሌ ያህል የመጽሐፉ መግቢያ የጳውሎስ ሚስዮናዊ ዓላማ፣ የወንጌል ምንነት፣ ለወንጌል መሰጠት ምክንያት የሆነው የሰው ልጅ ኃጢአተኝነት በሙሉ ተካተው የምንመለከተው በዚሁ ምዕራፍ ውስጥ ነው። ሰው ሙሉ በሙሉ በኃጢአት የወደቀና ራሱን መርዳት እንኳ የማይችል ፍጥረት መሆኑን የሮሜ መልእክት ያስተምራል። የራሱ የሆነ አንዳችም ጽድቅ እንኳ ስለሌለው የእግዚአብሔርን ጽድቅ መቀበል ይኖርበታል። በጣም የሚያስገርመው ግን ቤተ ክርስቲያንን ከስህተት ትምህርት ለመጠበቅ በሮም ለነበረችው ቤተ ክርስቲያን የተጻፈው ይህ ታላቅ ክርስቲያናዊ አስተምህሮ የታቀደለት ዓላማ እንደሚገባ ግቡን አለመምታቱ ነው። የሮም ቤተ ክርስቲያን በሮሜ መልእክት ከተገለጸው እውነት ምን ያህል ርቃ እንደሄደች መመልከት ይቻላል። ይህም የዚህን መልእክት አስተምህሮ የሰው ልጅ በሚገባ ላለመረዳቱና እግዚአብሔርንም ለመፈለግ ስላለው ደንታቢስነት አይነተኛ መግለጫ ሊሆነን ይችላል። ቁጥር 16 እና 17 ከምዕራፍ 1 ማለቴ ነው የዚህ መልእክት ቁልፍ ሐሳብ መሆናቸው ለዘመናት ሲታሰብበት የኖረ ነው። እነዚህን ሁለት ጥቅሶች በቃላችን ማጥናትና የእያንዳንዱንም ቃል ትርጉም በሚገባ ማሰላሰል ይኖርብናል ብያምናለሁ። ይህን ልብ በሉ። ቃላቱን ይበልጥ በተረዳን መጠን ለግልዮታችን የሚናገሩት ነገር ይኖራቸዋል። ሮሜ ምዕራፍ 1 ቁጥር 1ን ስታነቡ የጳውሎስ ግላዊ ሰላምታን ታገኛላችሁ። የሮሜ መልእክት ምዕራፍ 1 ቁጥር 1ን ስታነቡ የጳውሎስን ግላይ ሰላምታ ተመለከታላችሁ። እናንብበው። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ለእግዚአብሔር ወንጌል ተለየ ይላል። ጳውሎስ የሚለው ቃል የላቲን ሲሆን ትንሽ ወይም ጥቂት እንደማለት ነው። አስተዋላችሁ? ጳውሎስ ማለት በላቲን ቋንቋ ትንሽ ወይም ጥቂት እንደማለት ነው። ሳውል በመባል ሲጠራ ኖሯል ይሶ ከዚህ በፊት። ከሐዋርያ ሥራ ምዕራፍ 13 ቁጥር 9 እንደምንመለከተው ጳውሎስ ተብሎም ይጠራል። ጳውሎስ ራሱን ለሮሜ ክርስቲያኖች ሲያስተዋውቅ የኢየሱስ ክርስቶስ ባሪያ በማለት ነው። ሆን ብሎና ፈቅዶ የባሪያን ወይም ያገልጋይን ቦታ መርጧል። ጌታ ኢየሱስ ክርስቶስ ወዶናል፣ ስለኛም ራሱን ሰጥቷል። ነገር ግን ባሪያዎቹ አላደረገንም። በራሳችን ፈቃድና ፍላጎት ብቻ ነው ባሪያዎቹ የምንሆነው። እንዲያገለግለው ማንንም አያስገድድም ጌታ። በአንድ ወቅት ለኢየሩሳሌም ኢየሩሳሌም ኢየሩሳሌም ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን በክንፎቿ በታች እንደምትሰበስብ ልጆችሽን ሰበስብ ዘንድ ስንት ጊዜ ወደድኩ እናንተም አልወደዳችሁም ነበር ያለው። ሉቃስ ምዕራፍ 13 ቁጥር 34ን ልብ ይሏል። የሉቃስ ወንጌል ምዕራፍ 13 ቁጥር 34ን በኋላ ተመልከቱ። ወዳጆቼ በሌላ ጊዜ ደግሞ ጌታ ይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም አለ። ዮሐንስ ምዕራፍ 5 ቁጥር 40 ልትመለከቱ ትችላላችሁ። በኋላ ዮሐንስ ወንጌል ምዕራፍ 5 ቁጥር 40ን ልብ ይሏል። ራሳችንን የኢየሱስ ክርስቶስ አገልጋዮችና ባሪያዎች ማድረግ ታላቅ መብትም መታደልም ነው። ይህን ልብ በሉ። እኛ ራሳችንን የኢየሱስ ክርስቶስ አገልጋዮችና ባሪያዎች ማድረግ ታላቅ መብት መታደልም ነው። ይሁን እንጂ ወገኖቼ ይህን የምናደርገው እኛ ራሳችን ወደንና ፈቅደን ብቻ ነው። እርሱ አያስገድደንም። በደማስቆ መንገድ ጌታ ከጳውሎስ ጋር በተገናኘ ጊዜ ሳውል ሳውል ስለምን ታሳድደኛለህ አለው። ጳውሎስም ጌታ ሆይ አንተ ማነህ በማለት ሲጠይቅ ጌታ መልሶ እኔ አንተ የምታሳድደኝ ኢየሱስ ነኝ በማለት መልስ ሰጥቶታል። በዚህ ጊዜ ነበር ጳውሎስ ጌታ ዳኙ እንደሆነ የተረዳው። ከዚያ በኋላም ጳውሎስ ጌታ ሆይ ምን አደርግ ዘንድ ትወዳለህ በማለት ጠየቀው። ከዚህ ጊዜ በኋላ ነበር ጳውሎስ ራሱን የኢየሱስ ክርስቶስ ባሪያ ያደረገው። እግዚአብሔር ይባርከው። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ሐዋርያ መሆን አለመሆኑ የእርሱ ውሳኔ አልነበረም። ይህንን አርፍተ ነገር ተረዱልኝ። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ሐዋርያ መሆን አለመሆኑ የእርሱ ውሳኔ አልነበረም። ይህ የእግዚአብሔር ውሳኔ ነው። እግዚአብሔር ራሱ ነበር ለዚህ አገልግሎት የጠራው። ጳውሎስ በመጀመሪያ የኢየሱስ ክርስቶስ ባሪያ ራሱን አደረገ። ከዚያ በኋላ ደግሞ ሐዋርያ ማለትም የኢየሱስ ክርስቶስ ምስክር ሆነ። ደስ አይላችሁ ምን? ዛሬ ብዙ እግዚአብሔር ያልጠራቸው ሰዎች በአገልግሎት መስክ ተሰማርተዋል። ጳውሎስ ግን ወንጌልን ባልሰብክ ወዮልኝ ይላል። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 16ን ይመለከቷል። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 16ን በኋላ ተመልከቱ። ኤርሚያስ የተጠራው ወገኖቼ ገና በሕፃንነቱ እንደነበር ታስታውሱ ይሆናል። ኤርሚያስ ምዕራፍ 1 ከቁጥር 4 እስከ 10 ያለውን ስፍራ በኋላ ተመልከቱ። ኤርሚያስ ምዕራፍ 1 ከቁጥር 4 እስከ 10 ያለውን ስፍራ በኋላ ልብ በሉ። ሐሰተኛ ነቢያትን በተመለከተም እግዚአብሔር እኔ ሳልካቸው እነዚህ ነቢያት ሮጡ፣ እኔም ሳልነግራቸው ትንቢትን ተናገሩ ይላል። ኤርሚያስ ምዕራፍ 23 ቁጥር 21ን ተመልከቱ። ኤርሚያስ ምዕራፍ 23 ቁጥር 21ን በኋላ ተመልከቱ። ኤርሚያስ ለነቢይነት ተመርጧል። ጳውሎስም ለሐዋርያነት ተጠርቷል። ጳውሎስ ሐዋርያ እንደሆነ ይናገራል። ሐዋርያ ማለት የተላከ ማለት ነው። ጌታ ኢየሱስ መልእክተኛ ማለትም ሐዋርያ ከላከው አይበልጥም ብሏል። ዮሐንስ ምዕራፍ 13 ቁጥር 16ን በኋላ ተመልከቱ። ይህ ለጥናቶቻችሁ ይረዳችኋል። ዮሐንስ ምዕራፍ 13 ቁጥር 16ን በኋላ ተመልከቱ። ይህንኑ ቃል በፊልጵስዩስ ምዕራፍ 2 ቁጥር 25 በድጋሚ እንመለከታለን። ፊልጵስዩስ ምዕራፍ 2 ቁጥር 25 ላይ ይህንኑ ቃል በድጋሚ እናገኛለን። በአዲስ ኪዳን ውስጥ ይህ ቃል ረቀቅ ያለ አያተረጓገም ዘይቤ አለው። አንድ ሰው ሐዋርያ ለመሆን ኢየሱስ ክርስቶስ ከሞት ለመነሳቱ ምስክር መሆን ይኖርበታል። ጳውሎስ ደግሞ ይህ ከሞት የተነሳው ክርስቶስ እንደ ተገለጠለት ይናገራል። ከሁሉም በኋላ እንደ ጭንጋፍ ለመሆን ለኔ ደግሞ ታየኝ ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 8ን በኋላ ተመልከቱ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 8ን ልብ ይሏል። ይህንንም መሰረት በማድረግ ጳውሎስ እኔ ሐዋርያ አይደለሁምን? እኔ ነጻ አይደለሁምን? ጌታችን ኢየሱስ ክርስቶስንስ አላየሁትምን? ይላል። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 1ን በኋላ ተመልከቱ። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 1ን ልብ በሉ አድማጮቼ። ስለ ጳውሎስ ሐዋርያነት ሌላው ማስረጃ ደግሞ የነበረው የምልክት ስጦታ ማለትም ድንቆችና ተአምራትን የማድረግ ስጦታ ነው። እስቲና ሳብን አንድ ጊዜ ልድገምላችሁ። ስለ ጳውሎስ ሐዋርያነት ሌላው የሚቀርብ ማስረጃ ደግሞ የነበረው የምልክት ስጦታ ማለትም ድንቆችና ተአምራትን የማድረግ ስጦታ ነው። ሐዋርያው ጳውሎስ በሽተኞችን የመፈወስ ስጦታ ነበረው። የሞተ ሰው ማስነስቷል። ጳውሎስና ጴጥሮስ ሙታንን እንዳስነሱ ተጽፏል። ሁለቱም ሐዋርያት ነበሩ። ጳውሎስ የኢየሱስ ክርስቶስ ሐዋርያ ነው። ሐዋርያ ለመሆን ተጠርቷል። ለእግዚአብሔር ወንጌል ተለይቷል። መለየት ወይም ተለየ የሚለው ቃል በጣም የሚገርም ቃል ነው። ጳውሎስ የተለየ ነበር። የተለየው ግን ለአንድ የተለየ ዓላማ ነበር። ጳውሎስ ስለ ተሰሎንቄ ክርስቲያኖች ሲጽፍ ከጣዖት ተለይተው ወደ እግዚአብሔር ዘወር ማለታቸውን ይናገራል። አንዳንዶቻችን ግን መለየታችንን እናወራለን። የተለየነው ግን ለጌታ ኢየሱስ ክርስቶስ አይደለም። እንዲህ ያሉ ክርስቲያኖች ፍሬ ቢስ ሕይወት ነው የሚኖራቸው። በሕይወታቸው ደስታ የላቸውም። ነቃፊዎችና አሽሟጣጮች ናቸው። እንደ እውነቱ ከሆነ ወገኖቼ ጋብቻ መለየት ማለት ነው። አስተዋላችሁ? ጋብቻ መለየት ማለት ነው። ሙሽሪት ለሙሽራው ትለያለች፣ ሙሽራውም ለሙሽሪት ይለያል። ለክርስቶስ የተለየ ሕይወት ካለን ሰዎችን ወደ ክርስቶስ የሚስብ እንጂ ከክርስቶስ የሚያርቅ ሕይወት ፈጽሞ አይኖርንም። በቃ አንዲት ቻይናዊት ሕፃን ክርስቲያኖች ጨው ናቸው፣ ጨው ደግሞ ውሃ ያሰጥማል አለች። ይህንን ነገር ልብ በሉ። አንዲት ቻይናዊት ሕፃን ክርስቲያኖች ጨው ናቸው፣ ጨው ደግሞ ውሃ ያሰጥማል ስትል ተናገረች። ድንቅ አባባል ነው። እስቲ ረጋ ብላችሁ አስቡት። ሕይወትና አኗኗራችሁ ሌሎች የሕይወት ውሃ የሆነውን ኢየሱስ ክርስቶስን እንዲጠሙ የሚያደርግ ነውን? ለክርስቶስ ወዳጆቼ መለየት መልካም ነገር ነው። ለክርስቶስ ስትለዩ ነገሮችን ከእርሱ እይታ አንጻር መመልከት ትጀምራላችሁ። አድማሳችሁ ይሰፋል። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 11 ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅ ማስብ ነበር፣ እንደ ልጅም እቆጥር ነበር፣ ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ በማለት የሚናገረው ይህንን በተመለከተ ነው። በኢሉባቦር ክፍለ ሀገር ሕፃን በነበርኩበት ጊዜ ከጎረቤቶቼ ጓደኞቼ ሕፃናት ጋር ማለትም ዛሬ ስማቸውን ካረሳዋቸው እንደነ ጥላሁን ማሞ፣ እንደነ ሼቱ መኮንን፣ እንደነ አምባው ጸጋዬ ጋር የቃቃ ጫታ እጫወት ነበር። እያደግኩ ስመጣ ግን ደስ ያሰኘኝን ጫታ ቢኖር የእግር ኳስ ጫታ ሆነ። ለምን እንደ ሕፃንነቴ ጊዜ እቃቃ እንደማልጫወት ቢጠይቁኝ አሁን አድጌያለሁ፣ አድማሴም ሰፍቷል፣ ከእንግዲህ ወዲህ ሕፃን አይደለሁም በማለት መልስላቸው ነበር። አንዳንድ ሰዎች ክርስትና ጠባብነት ይመስላቸዋል። ክርስቲያኖች ለሕይወት ያላቸው እይታ ውሱን ይመስላቸዋል። ወገኖቼ በእውነትና በትክክል ለክርስቶስ ስትለዩ አድማሳችሁ ይሰፋል። ያስተሳሰባችሁ ያመለካከታችሁ አድማስ ይሰፋል ማለቴ ነው። አመለካከታችሁም ያድጋል። ለተለያዩ አስደናቂ የህይወት ልምምዶች በቂና ሰፊ ስፍራ ይኖራቸዋል። ጳውሎስ የተለየው ለእግዚአብሔር ወንጌል እንደነበር አስተውሉ። በሌላ አነጋገር የወንጌል ፈጣሪ ወይም ባለቤት ሰው አይደለም ማለት ነው። ወንጌል ከማንኛችንም በፊት ነበር። ወንጌል የእግዚአብሔር ነው። እንቀበላለን ወይም እንተዋለን እንጂ ከራሳችን አንዳችም እንድንጨምርበት ወይም እንድንቀንስለት አልተፈቀደልንም። እስቲ ቁጥር 2ን አለፍ ብለን ደሞ እንመልከተው። በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይላል። ወንጌል አዲስ መጣ አይደለም፣ ድንገተኛ ደራሽም አይደለም። የብሉይ ኪዳን ነቢያት ለዘመናት ሲያውጁት የኖሩት የእግዚአብሔር ተስፋ ነው። እግዚአብሔር ሰውን እንደወደደ ሰውን የሚያድንበትንም መንገድ እንዳዘጋጀ የሚናገር መልእክት ነው። ከእግዚአብሔር ጋር በፍቅር እንድንቀራረብ የሚያደርግ ነው ወንጌል። ክርስቶስ ወዶናል፣ ሕይወቱንም ሰጥቶናል። እግዚአብሔር ስለዚህ አድራጎቱ ደግሞ ለዘላለም የተባረከና የተመሰገነ ይሁን። እስቲ ሮሜ ምዕራፍ 1 ቁጥር 3 እና 4ን ላንብብላችሁ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ነው ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። የሚናገረው ስለ ልጁ ስለ ኢየሱስ ክርስቶስ ነው። የጌታችን የኢየሱስ ክርስቶስ ስም አስደናቂ ስም ነው ወዳጆቼ። እርሱ እግዚአብሔር ነው። ልብ በሉ፣ ጌታችን ኢየሱስ ክርስቶስ እግዚአብሔር ነው። ስለዚህም ኃይማኖት አልነበረውም። እኛም የሚያስፈልገን በእርሱ የተማከለ ኃይማኖት እንጂ ሌላ አይደለም። እርሱ አይሰግድም አያመልክም፣ ግን ይሰገድለታል ይመለካልም። ምናልባትም አንዳንዶቻችሁ ታዲያ እኮ አበበ ጌታችን እንደ ጸለየ ቅዱሳት መጻሕፍት ይናገራሉ ትሉኝ ይሆናል። አሁን ወገኖቼ ጌታችን ጸልዩዋል። መጸለይ ያስፈልገውም የእኛን ደካማ ሥጋ ስለነበሰ ነበር። በሌላ በኩል ደግሞ ጌታ ኢየሱስ የጸለየው የእኛን እምነት ለማገዝ ነበር። በሥጋ ከዳዊት ዘር ተወልዷል። የሰውን ሥጋ ለመልበስ ከድንግል ማርያም መወለድ ነበረበት። ከሞት በመነሳቱ ብቻ አልነበረም እግዚአብሔር የሆነው፣ ትንሣኤው ግን የማንነቱ መገለጫ ነበር። በጣም ጥንታዊ ከሆኑት የቤተ ክርስቲያን እምነት አንቀጾች አንዱ ጌታችን ፍጹም ሰው ፍጹም አምላክ እንደሆነ ይገልጻል። ጳውሎስ ይህን ከላይ የሰማነውን የተናገረው ግን ይህ የእምነት መገለጫ ከመውጣቱ በፊት እንደነበር እናስተውል። እንደ ቅድስና መንፈስ ሲል ስለ ኢየሱስ ሰብአዊ መንፈስ መናገሩ ነው። ይሁን እንጂ የሚናገረው ስለ መንፈስ ቅዱስ እንደሆነ አምናለሁ። የእግዚአብሔር ልጅ መሆኑ ይበልጥ የታወጀለት በትንሣኤው ነበር። ጌታችን ከሞት መነሳቱን የማይገልጸውና የማያረጋግጠው ነገር ከቶ የለም። የእግዚአብሔር ልጅ መሆኑ የተረጋገጠው በትንሣኤው ነበር። መጽሐፍ ቅዱስን ስናደብ ኢየሱስ ክርስቶስን በትንሣኤው ያህል ከነሙሉ ግርማው ሲገልጸው እንመለከታለን። በመጀመሪያ በሥጋው በዚህ ምድር ተመላለሰ፣ በሰዎች ተናቀ፣ ተጠላ። በውሃው ጉድጓድ አጠገብ ማረፉ እንደ ማንም ሰው ሁሉ እርሱም የሚደክመው እንደ ነበር ነው የሚያሳየው። በመጨረሻም በመስቀል ላይ በውርደት ሞተ። ምንም እንኳ ያዘንና የማም ሰው ቢሆንም በድል ከሙታን ተነሳ። ኢየሱስ እናንተ ከታች ከምድር ናችሁ፣ እኔ ግን ከላይ ከሰማይ ነኝ። እናንተ ከዓለም ናችሁ፣ እኔ ግን ከዓለም አይደለሁም በማለት ተናግሮ ነበር። ዮሐንስ ወንጌል ምዕራፍ 8 ቁጥር 23ን በኋላ ተመልከቱ። ትንሣኤው የቃሉን እውነተኛነት አረጋግጧል። ትንሣኤው ከድንግል ማርያም መወለዱንም ያረጋግጣል። በኃይል የእግዚአብሔር ልጅ ነው። እዚህ ላይ ሌላም ታላቅ እውነት መመልከት ይቻላል። ከሞት የተነሳውን ክርስቶስ በእግዚአብሔር ቀኝ ተቀምጦ እናየዋለን። ላማኞች በመማለድም ኃይልና መጽናናት ይሰጣቸዋል። ይህንን እዚህ ላይ ልብ እንድትሉ ፈልጋለሁ። ጌታችን ኢየሱስ ክርስቶስ ላማኞች በመማለድም ኃይልና መጽናናትን ይሰጣቸዋል። ለአዳም ዘር ሁሉ ማለትም ለሰው ልጅ ኃጢአትን ይቅር የሚል ሌላ አምላክ ወይም አማልክት ፈጽሞ የለም። ይህንም ማስተዋል አለባችሁ። ለአዳም ዘር ወይም ለሰው ልጅ ኃጢአትን የሚያስተሰሪ ከኢየሱስ ክርስቶስ ከእግዚአብሔር ልጅ በስተቀር ማንም አምላክ ወይም አማልክት የለም። በቃ ታላቅም ታናሽም እውነቱ ምን ነገር ይሄው ነው። እርሱ በክብር አለ። ቤተ ክርስቲያን ግን ይህንን እውነት የዘነጋች ይመስላል። ወዳጄ ሆይ አንተስ ሕያው ከሆነው ከክርስቶስ ጋር ግንኙነት ይኖር ይሆንን? ከዚህም በላይ አንድ ቀን የንጉሶች ንጉስ የጌቶችም ጌታ ሆኖ በዓለም ላይ ለመፍረድ እንደሚመጣ ማረጋገጫችን ትንሣኤው ነው። ኃጢአትን ያስወግዳል፣ ይቅርም ይላል፣ በዚህ ምድርም በጽድቅ ይነግሣል። ሐዋርያው ጳውሎስ ለነዚያ ባቴና ላገኛቸው ፈላስፎች አምላክ በሰው ብልሃትና ሐሳብ የተቀረጸውን ወርቅ ወይም ብር ወይም ድንጋይ እንዲመስል እናስብ ዘንድ አይገባንም። እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል፣ ቀን ቆጥሯልና። በዚያም ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርዳለው። ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግቷል በማለት የነገራቸውም ይህንን እውነት በማስመልከት ነበር። የሐዋርያት ሥራ ምዕራፍ 17 ከቁጥር 29 እስከ 31 ያለውን በኋላ ተመልከቱ። ወዳጆቼ ኢየሱስ ክርስቶስ ከሞት በመነሳቱ አንድ ቀን ሁላችንም ለፍርድ በፊቱ እንቆማለን። ወዳጄ ሆይ በዚያ ቀን በፊቱ ስትቆም አዳኝ አድርገህ እርሱን በመቀበል ይሆንን ወይስ ለፍርድ ነው? ዛሬ አዳኝ አድርገህ ካልተቀበልከው የእግዚአብሔር ፍርድ ባንተ ላይ ነው። በራስህ ጽድቅ ፊቱ ለመቅረብ አትችልም። ኢየሱስ ክርስቶስ የጌቶች ጌታ ነው። ኢየሱስ ክርስቶስ የንጉሶች ንጉስ ነው። ይህንን ንጉስ እንድትቀበል በዚህ ምሽት እኔ መክራለሁ። ወዳጄ ሆይ ቤት ስፍራ ቆመሃል። አሁንም ደግሜ ላለው ኢየሱስ ክርስቶስ የንጉሶች ንጉስ ነው። ከፍ ያለው እንዲህ ያለ ቢዘምርልንስ
ንጉሥ ነገሥት የሳሌም ንጉሥ የዘላለም አባቴኛ ንጉሥ ያስጨናቂውን ዘንግ የሰበረ የጫንቃችንን ሸክም የጣለ ኢየሱስ ክርስቶስ ያለም ንጉሥ ያስጨናቂውን ዘንግ የሰበረ የጫንቃችንን ሸክም የጣለ ኢየሱስ ክርስቶስ ያለም ንጉሥ የሰላም አለቃ ነው ኢየሱስ ከዳዊት ዘር ግንድ ነው ይህ ንጉሥ አለቅነቱ ለዘላለም ነው ለሰላሙ ፍጻሜ የሌለው ኢየሱስ መንግሥቱ የጸናነ አለቅነቱ ለዘላለም ነው ለሰላሙ ፍጻሜ የሌለው ኢየሱስ መንግሥቱ የጸናነ ኢየሱስ ፍጹም አምላክ ፍጹም ሰው በአባቱ ቀኝ የተቀመጠው በክብርና በስልጣኑ ያለው አሁን
አድማጮቻችን ካውስ ታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።